ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738.24 ሜጋሄርትስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ገና ካላ ተስራነሰን እንብየድ ትራሽ አንቺን እናት
አው ሴት ነኝ። እስላምም ሁን ክርስቲያን፣ ታዛጅም ሁን ባለስልጣን፣ ጻድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አሁኔ ነኝ ሴቲቱ፣ ቀጥ ብለ እንድትሄድ የፈጠርኩል የጀርባህን አከርካሪ። አው እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አው እኔ ነኝ ሴቲት፣ የዚች ዓለም ቅመም የሁሉም መድኃኒት፣ የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ ዕውቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት፣ ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር፣ ጥላ መከለያ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት አትሻም ምርምር አትፈልግም ጥናት። አው እኔ ነኝ ሴቲት፣ ወላጅ የና አበራሽ የነትር ሴት፣ የጸጋዬ ደብተራው የጋይም የገለብ ደፍላ፣ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ፣ የምርሳው ካሳ የሚኒሊክ እናም የጣይቱ፣ የበላይ ዘለቀ የባቻባ ነፍሶ ወላጅ ነኝ ሴቲቱ። ስንት ጀብዱ ሰርተው ስማቸው ያልተነሳ፣ በቅን ጊዜዎች ላይ ያኖሩ ጠባሳ፣ ባለታሪኮቹ የኢትዮጵያ አርበኞች፣ ካላወቅ ተረዳ ናቸው የኔ ልጆች። እናም አታውቅም እንዳው ልንገር፣ የመተንፈሻ ሳምባ የደም ስር፣ የነጻነት ምልክት የክብር። አሁኔ ነኝ ሴቲት፣ አገር ስለዚህም ክብር ይኖር። አው ሴት ነኝ
በቅድሚያ ኢትዮጵያውያን ሴቶችን እንኳን ለዓለም አቀፍ የሴቶች ቀን አደረሳችሁ እንላለን። ይህንንም ስንል ሴቶች ለመብታቸውና ለእኩልነት የሚያደርጉት ትግል ጎልብቶ በጾታቸው የሚደርስባቸውን በደልና ጭቆና እስከ መጨረሻው እንዲገታ በመመኘት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 29 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም የዓለም አቀፍ የሴቶች ቀንን ምክንያት በማድረግ ያዘጋጀነውን ልዩ ሴቶችን የሚመለከት ፕሮግራም አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በዛሬው ዕለት የዓለም አቀፍ የሴቶች ቀን በመላው ዓለም ተከብሯል። ሴቶች የሚدرسባቸውን የተለያዩ በደሎችና ጭቆናዎች ለማስቀረትና ለኩልነትና ለነጻነት የሚያደርጓቸው ትግሎች የሚከተሉ መናቸውን ለማሰር በተለያዩ ዓለም ክፍሎች የሥራ ማቆም እርምጃዎች ተወስደዋል። በሚሊዮን የሚቆጠሩ ዜጎች የተሳተፉባቸው ሰልፎችና የመድረክ ውይይቶችም ተካሂደዋል።
ወያኔ ከተቃዋሚዎች ጋር የሚያደርገው የጠረጴዛ ዙሪያ ጨዋታ ግቡ ስብሰባው ሳይጀመር በወያኔ ተቀምሮ ያለቀለት ሂሳብ መሆኑን ከውስጥ አዋቂዎች የተገኘው መረጃ ያስረዳል። ጥቂት የማይባሉ በድርጅት ስም የሚጠሩ የድርጅት ጥላንጂ ራሳቸው ድርጅቶች አለመሆናቸውን ድርጅቶቹን ወክለው በዚህ በወያኔ የፖለቲካ ቧልት ላይ በመሳተፍ ላይ የሚገኙ ስማቸውና የድርጅቶቻቸውን ስሞች እንዳይጠቀሱ የጠየቁ አስረድተዋል። ወያኔ ከተቃዋሚዎች ጋር እንዲህ ያለው እንጂ የጨዋታ ስብሰባ ማድረግ እንዳሰበ ለተወሰኑ ተቃዋሚ ተብዮች መሪዎችና ወኪሎች በየስብሰባዎቹ ምን መናገር እንዳለባቸው ከ15 ቀናት በላይ ስልጠና እንደተሰጣቸው አጋልጠዋል። በመቀጠልም ወያኔ ጠመንጃን ስተው እንተገላለን ከሚሉ ተቃዋሚዎችና ቢሮዎቻቸውን በውጭ ሀገራት ካደረጉ የወያኔ ህገ መንግስት አክብረው አንዳንድ እድሳት ለማድረግ ሐሳብ የሚሰነዝሩትን በዚህ የባልት ስብሰባ ላይ ለማስተታተፍ በሚስጥር በአውሮፓና በአሜሪካ ከየድርጅቱ መሪዎች እና ወኪሎች ጋር እየተወያየ መሆኑን እነዚሁ ምንጮች አጋልጠዋል። በጎጃምና በጎንደር የተለያዩ ከተሞች በተካሄዱ የመምህራን ስብሰባዎች ወያኔ ጠንካራ ተቃውሞ እንደተሰነዘረበት ከተለያዩ ከተሞች ከደረሱን መረጃዎች ተገንዝበናል። ቀዳሜ የካቲት 25 እና እሁድ የካቲት 26 ለሁለት ቀናት በተካሄዱ ስብሰባዎች የወያኔን ዘረኝነትና ዘራፊነት በስብሰባዎቹ የተሳተፉ መምህራን መረጃ በመጥቀስ ያጋለጡ ከመሆናቸው በላይ ሰብሳቢ የሆኑትን የወያኔ ካድሬዎች አንገቶቻቸውን ማስቀርቀር መቻላቸው ተወስቷል። በርካታ አካባቢዎች የተነሱት ሐሳቦች ግንዱን ውሃ እያጠጡ ቅርንጫፎቹን ማድረቅ አይቻልምና ግንዱ ወያኔን ቆርጦ በመተኩ አዲስ ከብክለት የነጻ ስርዓትን ማስፈን ብቻኛ መፍትሄ እንደሆነ አስረግጠው በስሜትና በእልህ ማስረዳታቸው ታውቋል። በጎንደርና በጎጃም በተካሄዱት በእነዚህ ስብሰባዎች የውልቃይት ጉዳይ ደም እንደተገበረበትና በደም እንደሚከበር የሚገልጹ ሐሳቦች ሲሰነዘሩ የተሰብሳቢዎቹን ሙሉ ድጋፍና ድምጽ ያገኙ እንደነበር ከተለያዩ ከተሞች የደረሱን ዘገባዎች ያስረዳሉ። ከነዚህ ስብሰባዎች ጋር በተያያዘ በደብረ ማርቆስ በቡሬ እንዲሁም በጎንደር የተለያዩ ከተሞች ከ20 የሚበልጡ መምህራን በወያኔ መታፈናቸው ሲታወቅ አንዳንዶቹ እስካሁን የት እንደታሰሩ የማይታወቅ መሆኑን የደረሰን ዜና በማያያዝ ያስረዳል።
በተመሳሳይ ዜና የወያኔ አገዛዝ ስልጣና ያለ በሚጠራው የማደንቆሪያ መድረክ የማይሳተፉ መምህራንን ማስጠንቀቂያ እየሰጠና ከሰላይ ያባረረ መሆኑን ተገለጸ። ከዚህ ቀደም በወያኔ አገዛዝ ላይ የሰላሂስ በማቅረባቸው ምክንያት ታስረው ለነበሩት ለመምህር ስዩም ተሾመ ባምቦ ዩኒቨርሲቲ የወሊሶ ካምፕ ዲን የተጻፈ ደብዳቤ መምህሩ በስልጣናው ላይ የማይሳተፉ ከሆነ እንደ መምህር መቀጠል የማይችሉ መሆናቸውን ገልጿል። በሌሎች ቦታዎችም ስልጠናውን ያልተሳተፉ መምህራን የተባረሩ መሆናቸው ታውቃል። ከዜና ምንጮች በተገኘ መረጃ የጋምቤላ የክልል አስተዳደር ከዚህ በፊት በአካባቢው ለልማት መሬት ተሰጥቷቸው ከነበሩት ውስጥ የ269 ባለሀብቶችን መሬት የነጠቀ መሆኑ ታወቀ። የአካባቢው አስተዳደር ለእርምጃው የሰጠው ምክንያት ባለሀብቶች የሚፈለገውን ውጤት ማምጣት ካለመቻላቸውም በላይ በጣም ደካማ የሆነ ስራ በመስራታቸው ነው ብሏል። ለአመታት መሬት ይዘው ምንም ስራ ያልሰሩት ባለሀብቶች ለስራቸው መጓተት የአስተዳደር ጉድለትና የባንክ ብድር አለማግኘት እንደ ምክንያት ያቀርባሉ። በጋምቤላ መሬት ተሰጥቷቸው ያረሱ ምርቱን በገፍ ወደ ውጪ በማውጣት ላይ ያሉ የባዕድ ኩባንያዎች በርካታ ሲሆኑ በብዙ ሺህ የሚቆጠሩ የጋምቤላ ተወላጆች መሬታቸውን ተነጥቀው መሰደዳቸውና አለመጠለያ መቅረታቸው ይታወቃል። የወያኔ አገዛዝ ትግራይ ውስጥ በሚገኙ ያገዛዙ ተቃዋሚዎች ላይ እየወሰደ ያለው የጥቃት እርምጃ ተጠናክሮ መቀጠሉ ታወቀ። አገዛዙ በመቀሌ ከተማ የዶክተር ማርቆስ ገሰሰ ንብረት የሆነውን የጤና ጣቢያ የዘጋ መሆኑን ከማህበረሰብ ሚዲያዎች ከተገኘ ዜና ለማወቅ ተችሏል። ዶክተር ማርቆስ የአረና ፓርቲ አባልና ተባባሪ የነበሩ ሲሆን ባለፈው ወር የድርጅቱ ማዕከላዊ አመራር አባል ሆነው መመረጣቸው ይታወቃል። ካረና ድርጅት እንዲወጡና ትብብራቸውን እንዲያቆሙ በተደጋጋሚ ከአገዛዙ ባለስልጣኖች ማስጠንቀቂያ ቢደርሳቸውም አሻፈረኝ በማለታቸው የጤና ጣቢያው እንዲዘጋ ተደርጓል ተብሏል። የአገዛዙ ባለስልጣኖች ለጤና ጣቢያው ለመዘጋት የሰጡት ምክንያት የተሟላ አገልግሎት የለውም የሚል ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ረቡዕ የካቲት 29 ቀን በሰጡት መግለጫ በሶማሊያ ውስጥ ያለው የአፍሪካ ህብረት የሰላም አስከባሪ ኃይል አላማውን ከግቡ እንዲያደርስ ያልተቋረጠ የበጀት ድጋፍ ያስፈልገዋል ብለዋል። ከአስር ዓመት በፊት በሶማሊያ ውስጥ የተሰማራው ከአምስት አገሮች የተውጣጣው ጦር በቁጥር 22,000 የደረሰ ሲሆን ከዚያን ጊዜ ጀምሮ ከአውሮፓ ህብረት በዓመት 200 ሚሊዮን ዶላር እየተቸረው ቆይቷል። በዚህ ዓመት የአውሮፓ ህብረት በጀቱን በ20 በመቶ የሚቀንስ መሆኑን ማስታወቁ ብዙዎቹን አስደንግጧል። በደቡብ ሱዳን በረሃብ በይፋ ታውጆ ከ100,000 በላይ ዜጎች በረሃብ ምክንያት የሞት አፋፍ ላይ ባሉበት ሁኔታ የደቡብ ሱዳን መንግስታዊ ላልሆኑ ድርጅቶች የሚያስከፍለውን ክፍያ ከ100 ዶላር ወደ 10,000 ዶላር ከፍ ማድረጉ አሳሳቢ ነው ተባለ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ወደ ተረጂው የሚሄዱ እርዳታዎች ምንም አይነት እንቅፋት አይገጥማቸውም በማለት ቃል በገቡበት ሁኔታ ይህ እርምጃ መወሰዱ ብዙዎቹን ያስገረመ ሲሆን ይህን ያህል ገንዘብ ከፍለው በእርዳታው ስራ ሊሰማሩ የሚችሉ መንግስታዊ ያልሆኑ ድርጅቶች ሊኖሩ እንደማይችሉ ግልጽ ነው ተብሏል። ጭማሪው አዲስ ለሚሰማሩ የእርዳታ ድርጅቶች ብቻ የታቀደ ይሁን ወይም አሁን በስራ ላይ ያሉትን የሚመለከት መሆኑ ግልጽ ያልሆነ ሲሆን የሳልቫኪር መንግስት የወሰደው እርምጃ እርዳታው ለተረጂዎች እንዳይደርስ ለማሰናከል ነው የሚሉ በርካቶች ናቸው። በምስራቅ ሊቢያ በቶብሩክ የከተመው የምስራቅ ሊቢያ ምክር ቤት አዲስ ምርጫ እንዲካሄድ ጥሪ ያደረገ መሆኑ ታወቀ። ምክር ቤቱ ይህንን ያቀረበው በምዕራብ ሊቢያ በትሪፖሊ ካለው ምክር ቤት ጋር በተባበሩት መንግስታት ድርጅት አማካይነት የተደረገውን ንግግርና ስምምነት የማይቀበል መሆኑን ውሳኔ ባሳለፈ በጥቂት ጊዜ ውስጥ ነው። ምክር ቤቱ ማክሰኞ የካቲት 28 ቀን ለምርጫ አስፈጻሚው አካል በጻፈው ግልጽ ደብዳቤ የምርጫ ኮሚሽኑ ከሚቀጥለው ዓመት የካቲት ወር በፊት ምርጫ እንዲያዘጋጅ ጠይቋል። ከምዕራብ ሊቢያ መንግስት የተነጠለ አንድ የሚሊሻ ቡድን ጥቃት በማድረስ ሁለት የነዳጅ ማውጫ ቦታዎችን የተቆጣጠረ መሆኑ የተገለጸ ሲሆን ድርጊቱ የቶብሩኩን ምክር ቤት ያስቆጣና በስምምነቱ ላይ ተስፋ እንዲያጣ ያደረገ መሆኑን ተናግሯል። በቶብሩክ ያለው ቡድን የነዳጅ ማውጫ ቦታዎች ላይ የተወሰደው እርምጃ የሽብር እርምጃ መሆኑን ጠቅሶ በሊቢያ ውስጥ ያሉ ኃይሎች ሁሉ እንዲያወግዙት ጠይቋል። የነዳጅ ማውጫዎች እስካልተለቀቁ ድረስ ከተቃዋሚዎች ጋር ምንም አይነት ውይይት የማያደርግ መሆኑንም ገልጿል። ምስራቅ ሊቢያ የሚገኘው የጀነራል ካሊፋ ጦር የመልሶ ማጥቃት እርምጃ ለመውሰድ እየተዘጋጀ ስለሆነ ተጨማሪ የደም መፋሰስ ሊኖር እንደሚችል ተገምቷል። ለዛሬ ያለን ዜና በዚሁ ይጠቃለላል።
ወገን ያላችሁ ተጫወቱ።
ሀገር አድን ትግላችን ስኬታማ የሚሆነው ሁሉም ዜጋ ወይም አብዛኛው ሲሳተፍበት ብቻ ነው። ይህ ማለት ከሀገራችን ህዝብ ብዙሃኑ የሆኑት በትግሉ ሙሉ ተሳትፎ ማድረጋቸው ወሳኝ ነው ማለት ነው። ሴቶች ያልተሳተፉበት ትግል ምን አይቀራል ሲባል የለበጣ ንግግር አይደለም፣ ሀቅ ነው። በቁጥር ብቻም አይደለም፣ ህዝባዊ ትግል ሰፊ ህዝባዊ ተሳትፎን ይጠይቃል። ትግል የወንድ ብቻ፣ ፖለቲካ የወንድ ብቻ አይደለም። ከሆነ ይራቆታል፣ የሚጫጫም ይሆናል፣ ፍሬውም ኮሳሳ መሆኑ የማይቀር ነው። አለ ሴቶች ተሳትፎ ማንኛውም ትግል የድል ባለቤት አይሆንም። ትግሉን ፈቀቅ ለማድረግና ወደ ድል ለመግፋት የሴቶች ተሳትፎ በጣም አስፈላጊ ነው። ይህ ማለትም በአገር ያሉትም ሆነ በውጭ ያሉት ሴቶች በቀድሚያ በሴትነት መሰባሰብና መደራጀት ሲገባቸው፣ ከዚሁ በተያያዥ ደግሞ በአታጋይ ድርጅቶች ገብተው ተሳትፏቸው ብርቱ መሆን አለበት። ፖለቲካና ትግልን ለወንዶች ሊተውም አይጠበቅም። ሴቶች ራሳቸው አለና ብለው ድላቸውን እንዳይቀሙ ከስርዓቱም ከወንድ ትምክህተኝነትም መታገል አለባቸው። በይፋ መደራጀት ባልተቻለበት በህቡ መሰባሰብ አማራጭ ነው። የተሻለ ሁኔታ ሲከሰትም የሴቶች ማህበር፣ ጥናት ክበብ፣ ድርጅት በሚል መሰባሰብና በተመሰረቱትም ገብቶ መንቀሳቀስ ግዴታ ይሆናል። ሁሉን ግዳጅ እና ስራ ለወንዶች መተው ሳይሆን በይመለከተናል ደረጃ ራስን አስቀድሞና ድርጅታዊ ቅርጽም ሰጥቶ መገኘቱ አስፈላጊ ነው ማለት ነው። ሴቶች እንደ ወንዶች በትግሉ ሚና የማያገኙበት ምክንያት የለም። ሴቶች ከወንዱ እኩል ናቸው፣ በንቃትም ሆነ በችሎታ የሚጎላቸው የለምና ደፈር ብለው ቦታቸውን መያዝ ይገባቸዋል ማለት ነው። ሴቶች በኢሃፓ በሁሉም መስክ መሪና ዋና ተንቀሳቃሽ ሆነው ታግለዋል፣ አራያም ሆነው አልፈዋል፣ ምሳሌዎች ናቸው። የሴቶች በራሳቸው መደራጀት አስፈላጊነቱ ከአመታት በፊት እንደተገለጸው በሴትነታቸው የሚደርስባቸው ጭቆና በመኖሩ ነው። ወንዶች ተራማጅ ነን አሉ ሌላ እንደ ሴትነታቸው የሚያደርሱባቸው ጫናና ጭቆና አለ። ይህን በጋራ ሆነው መታገል አለባቸው። ሴቶች በመደብ ደረጃ ልዩነት ቢኖራቸውም ሴት በመሆናቸው ሁሉም የሚጋሩት ጭቆና አለ። ይህን ስንል ደግሞ ሴትነታቸው በወየነኝነታቸው የተሰረዘውን እነ አዜብ ጎላና መሰሎቿን የሚጠቀልል አይሆንም። እነሱ የጨቋኙ ክፍል አባላት ናቸውና ለእህቶች ለእናቶች የሚቆረቆሩ ሆነ ጭቆናቸውንም የሚጋሩ አይደሉም። በመሆኑም ብዙሃኑ ሴቶች ሲደራጁ ከፖለቲካ አቋም በራቀና ይህም አቋም መስሎት በሚመጻደቅ ተቋም ሳይሆን ለሴቶችና ህዝብ መብት በቆመና ኢትዮጵያዊ በሆነ ድርጅት ማህበር አማካይነት ነው። ከፖለቲካ ገለልተኛ የሚለው ፈሊጥ ያላዋቂ ሳሚ መደነባበር እንጂ ሌላ አይደለም። ከፖለቲካ ገለልተኛ መሆን ጠቀሜታው ለወያኔ ብቻ ነው፣ ራስን በማኮላሸትና በማምከን። ወያኔ ፍላጎቱ ህዝብ ከሀገር ጉዳይ ርቆና ገለልተኛ ሆኖ እንዲገኝ ነው። ለዚህ ነው ትውልድን ሊያደነዝዝና ከሀገር ሊያርቅም ሲጥር የሚታየው። ማንም ዜጋ ወደደም ጠላም ከፖለቲካ ሊርቅና ገለልተኛ ሊሆን የሚችል አይደለም፣ ኑሮው አይፈቅድለትም። መንኖ ገዳም ካልገባ እዚያም ቢሆን ፖለቲካ ይጎበኛል መራቅ የማይሆን ነው ማንንም ዜጋ ወደደም ጠላም ከፖለቲካ ሊርቅና ገለልተኛ ሊሆን የሚችል አይደለም ኑሮው አይፈቅድለትም መንኖ ገዳም ካልገባ እዚያም ቢሆን ፖለቲካ ይጎበኛል መራቅ የማይሆን ነው የማንኛውም ዜጋ ህይወት ላይ የሚጫነውን ፖለቲካ አናይህም ስላሉት የሚጠፋ የሚተና አይደለም ማለትም ወደድንም ጠላንም የሀገራችን ፖለቲካ በህይወታችን ላይ ከባድ ጫና አለው ልናመልጠውና አላየንህም አላወቅንህም ልንለው አንችልም ያለውን ትግል ወይ እንቀበለዋለን ወይ እንቃወመዋለን ገለልተኛ መሆን ጭቆናን መቀበል ማለት ነው የሴቶች ሁኔታ የሚደርስባቸው በደል መፈለግ ያለባቸው መፍትሄና የትግላቸው ይዘት በዚህ የሚቃኝ ነው ሴቶች የትግሉ አካል ሆነው ካልተገኙ የራሳቸውም ያገራችንም ችግር መፍትሄ የሚያገኝ አይሆንም ስርየት የሴቶችን ሙሉ ተሳትፎ ጠያቂ ነው ይህን መሰረታዊ ሀቅ መጨበጥ መቀበል ያቃታቸውና በየመድረኩ መብት አክባሪ በቤታቸውና በተጨባጭ ግን አድሃሪ የሆኑትን አስመሳዮች ማራቅ ማስፈለጉ ምስጢር አይደለም በየአደባባዩ ስለ ህዝብ መብት ጮሆ ቤት ሲገባ ሚስቱን የሚቀጠቅጥ የቤቱ ፋሽስት እንጂ ለህዝብ መብት የቆመ አይደለም ገበና በሚል ይህን መደበቁ ያሳፍራል እንጂ ሁኔታውን አይቀይረውም ስለዚህም ሴቶች መብታቸውን ለማስከበር መነሳት መደራጀትና ሳይወላውሉ መታገል አለባቸው የመብታቸውን መረገጥ ካገዛዙም ሆነ ከቅርባቸው መቀበልና ማስተናገድ አይጠበቅባቸውም እንቢኝ ቅዱስ ሆና ትገኛለች ማለት ነው እናቱንና እህቱን የማያከብረውን ካስተናገዱና ከቻሉ ልጆቻቸውም ለከፋ ጭቆናና መብት ረገጣ ይደረጋሉ እንጂ ለተሻሻለ ሁኔታ አይስተናገዱም ስለዚህም ከታጋይ ሴቶች ምን ይጠበቃል በቅድሚያ መብታቸውን ለማስከበር በሴትነታቸው መደራጀት ብዙሃኑንም በዚሁ መንገድ ለመብታቸው ማደራጀት መቻል ለዲሞክራሲ በሚደረገው ቅዱስ ትግል ተካፋይ መሆን በምንም አይነት ለወንድ ትምክህተኛነት አለመንበርከክ ጸረ ወያኔ ሆኖ መጽናት በዚህ መንፈስና ቀኘት ሴቶች የትግሉ አካል ሆነው ከተገኙ በወያኔ ላይ ድል መቀዳጀቱ የሚቀልና ጊዜንም የማይፈጅ ይሆናል ድርብ ያብር አንበሳ ያስር ሲሆን ከግማሽ ቁጥራችን በላይ የሆኑት ሴት ዜጎቻችን አመጹን ከደገፉ የወያኔ የቀብር ሰዓት ነገር ይሆን መቻሉንም መዘንጋት አይገባም መደራጀት ማደራጀት በጽናትና ቁርጠኝነት ጸረ ወያኔ መሆንና ከመሰል ድርጅቶች ማበር ሴት ማለት እህት እናት የትግል ቋት ማለት ነው በትግላችን ጊዜ አይተናል አለ ሴቶች ተሳትፎ ትግል ህዝባዊ ድልን አያገኝም ኮሶ ሳይመር አያሽር ነውና ቆርጠን በጋራና በህብረት እንታገል
Ooh, 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 ooh. በትሽ ረግቶ ላይ አጥላሽው ከቡና ደግሞ ለሚያየሽ ግርድናም ተስቶሽ መተጋታሽው ለኔ ስትይ ቀንዷ እብዳትም እናት በመሆንሽ እኔ ለማሳደግ ብዙ ነገር ከሰውነት ወጥተሽ እንዳልተፈጠረ ሲገባሽ የታች ወዴሽ ያረረ
ከ1997 ዓመተ ምህረት በኋላ ወደ ፖለቲካው ዓለም ገባው ያለ አንድ ምሁር ፍየል ከመድረሱ አይነት ሆኖበት የኢትዮጵያ ሴቶች ትግል አያውቁም በሚል የኢራንን ሴቶች በማድነቅ ጽፎ ነበር። የኢትዮጵያ ሴቶች የሀገር ግንባታው ጀርባ አጥንት ሆነው መገኘታቸውን የማያውቅን ሆኖ ነው ማለት ይቻላል። በታሪክ ምዝገባ ተዋበች ቢባል ሌሎቹ ባይነሱም ማንም ሳይያውቃቸው ሊያፋልቻለም ታይቱ ስንል ስንቷ ሴት ለሀገር ነጻነት ደጀን ግንባር ቀደም ሆና እንደታገለች ታሪካችን ይነግረናል። ሸዋረገብንልም አያሌ ሌሎች ሴቶችም የሞሶሎኒን ወራሪ ጦር ብረት አንስተው ደጀን ሆነው ታግለው መስዋዕትነትን ከፍለዋል። ወጣት ተራማሽ ሴቶች ለካቲት አብዮቱ ፍንዳታም ክብሪት ሆነው በአብዮቱም በሚገባ ተሳትፈው የአብዮቱ ድልም በመኮንኖች ሲቀማ በኢሃፓ ዙሪያ ተደራጅተው በቆራጥነት በመታገል አኩሪ ታሪክን በከተማም በገጠርም አስመዝግበዋል። ለመሆኑ የኢትዮጵያ ሴቶች ያልታገሉበት ጊዜ ነበርን? በኢትዮጵያ የሴቶች ቆና ነበር አሁንም አለ። የሴቶች ትግል የአብዮታዊ ትግል አካልነቱ ተቀባይነት አግኝቶ ትግሉ ቢጀምርም ሴቶች እንደ ሴትነታቸው የሚደርስባቸው በደል ድርብ ድርብርብ ነው መባሉ ዛሬ ጫና ተሰጥቶት መነሳት መታወስ ያለበት ሆኖ ይገኛል። ባህል ሃይማኖት በሚል ሴቶች ላይ ሲደርስ የነበረው በደል ዛሬ በተለይም ጽንፈኝነት በሰፈነበት ወቅት ብሶ ተባብሶ ይገኛል። ዛሬ ታሪክን ከመለስና ከወደኋላ ጉዞ ወደፊት መገስገስ ማለት የሚቀና ሆኖ ቢገኝም ሴቶች አልተጨቆኑም። መጨቆናቸውም የተፈጠረና የሚጠበቅ ነው። ሴት ዝቅተኛና ደካማ ናት የሚሉትና ሰፍነው የነበሩት አቋሞች ዛሬም የተወገዱ እንዳልሆነ ይታወቃል። ተራማጁ ክፍል ከየካቲት 66 በፊት የሴቶች ጥያቄ ብሎ ቢነሳና ይህን መሰረታዊ መፈክር ሲያሰማ ተቀባይነቱ ብዙ አልነበረም። የሴቶችን መብት መርገጡ፣ እኩልነትን መካዱ፣ ትምህርትን መንፈጉ፣ ወንዶች በታች ማድረጉ፣ ለድብደባ ማጋለጡ፣ እድሜያቸው ሳይፈቅድ መዳሩ፣ የሰውነታቸው ተቆጣጣሪ መሆናቸውን መከከሉ ወዘተ ሰፍነው የነበረ ነው። ሴቶች ለራሳቸው ለዚህ ትግል ግንባር ቀደም ለመሆን በመጀመሪያ ቢያዳግታቸውም ቀስ በቀስ መብታችን ይከበር እና ትህትናን ያላከበረ ራሱንም አያከብርም ብለው ግንባር ቀደም ይናል መያዝ ችለዋል። ተራማጁ እንቅስቃሴም ሴቶች ያጠቃላይ ትግሉ አካል ቢሆኑም በራሳቸው ደረጃ በሴትነታቸው መደራጀት አስፈላጊ መሆኑን በመገንዘብ የሴቶች ስብስቦችና የጥናት ክበቦች በተለይ ሁኔታው በሀገር ቤት በይፋ ስላልተፈቀደ በውጭ ሀገር እንዲመሰረቱ ተደርጓል። ወንዶች የሴቶች ጠላቶች ናቸው በሚል የተሳሳተ መርህ ዙሪያ መደራጀት የሚለውን አቋም ሁሉም ባይቀበሉትም ወንዶች አብዮታዊ ተባሉ አድሃሪ በሴቶች ጥያቄ ላይ ተመሳሳይ የወንድ ትምክተኛ አቋም ሊኖራቸው እንደሚችል ተሰምሮበት ነበር። ይህ ትምክት በቤተሰብም ሆነ በህብረተሰቡ ደረጃ በትምህርት በስራም ወዘተ የተከሰተ ነበር። ሴቶች እንደ ወንዱ የአገዛዝ ጭቆና ሰለባ ቢሆኑም በተለይ በሴትነታቸው ደግሞ ከወንዶች ልዩ በደልና ጭቆና ሲደርስባቸው እንደነበረና አሁንም እየደረሰባቸው እንደሆነ የሚካድ አይደለም የምናየው ነው። ድርብ ጭቆና የተባለው ለዚህ ነው። ሴቶችን ለማደራጀትና ለመታገል ወጣትና ተራማጅ ሴቶች ያደረጉት ጥረት በየካቲት 66 ፍሬ አፍርቶ ሴቶች በዚህ አብዮት ደማቅ ተሳትፎ በማድረግ ትግሉን ጥልቀት ሰጥተውታል። ፋሽስቱ ደርግም ህዝብን ማፈን ሲጀምር ሴቶች ከጭቁኖች ጎን ቆመው ኢሃፓን አቅፈውና ደግፈው በከተማም በገጠርም ቆራጥ ትግል አካሂደው መስዋዕትነትን ከፍለዋል። የቀይ ሽብር ብዙ ሺህ ሰለባዎች ሴቶች ነበሩ። በገጠርም በሚታገለው ሰራዊት ታቅፈው ታሪክ የማይረሳ ጽኑ ትግል አካሂደዋል። ይህ ሁሉ በታሪክ ተመዝግቦ ያለ ነው። ተነሽ ኢትዮጵያዊት ሲባል በስፋት ኢትዮጵያዊያት ተነስተው ሀገር ወዳድነታቸውን ቆራጥነታቸውን አስመስክረዋል። የዛሬው ተነሽ ኢትዮጵያዊት ጥሪን ሰሚና አዳማጭ እንደሚኖረው ምንም ጥርጣሬ የለውም። ጭቆናው ዛሬም ቢከፋ ሴቶቹ ከትግሉ አውድማ አራቁም። ሴቶች ግማሽ ሰማይን በትከሻቸው ያቆሙ ናቸው የሚል አነጋገር አለ። ለሴቶች ተሳትፎም ህዝባዊ ትግል አይሳካም ተብሏል። በዚያው ደረጃ ግን ነፃ አውጪ ወይም አብዮታዊ እንቅስቃሴ ነን ብለው ለስልጣን ሲበቁ የኤርትራው ሻቢያ፣ የአልጄሪያው ኤኒፌል ሴቶችን ከመድረክ ገለል አድርጎ የወንድ ትምክህትን የሚያንጸባርቅ አገዛዝ መስርተዋል። ወያኔም ከዚህ የተለየ አላደረገም። በፈረንሳይ መንግስት ሚኒስቴሮች እኩል በኩል ሴቶችና ወንዶች ሚኒስቴሮች ሲኖሩ በነወያኔ አሉ የሚባሉት በጣት የሚቆጠሩ ሴቶች የነሰባሃት ነጋን እህት ጨምሮ ሚዛናቸው ገለባ ነው። የሚያሳዝነው ደግሞ በተቃዋሚ መስክ ፖለቲካ የወንዶች ክበብ ሆኖ የሴቶች ተሳትፎና ሚና ደግሞ መገኘቱ ነው። የተቃዋሚውንና የህዝብ ትግል በማዳከም ደረጃ ወያኔን ባዕዳንም የሚጫወቱት ሚና የሴቶችንም ተሳትፎ ከማጫጫት አንጻር ከፍተኛ ሚና አለው። ወያኔ ወጣቶች ወደ ትግል እንዳይገቡ የዘረጋው ወጥመድ የአደገኛ እጾች ልምምድ መስፋፋት፣ ዝሙትና የመሳሰሉት ግንባር ቀደም ሚና ሊኖራቸው የሚገባውን ሴቶች ከጥቅም ውጭ አድርጓል። ሴቶችና ፖለቲካ ውሃና ዘይት ናቸውንም ለማስፈን ዘመቻው ገና አላባራም። ትምክህተኛው ወያኔ ግን የሴቶችን መብት በሰፊው ረግጦ በደል እየፈጸመ መሆኑን መካድ የሚቻል አይደለም። የሴቶች ተሳትፎ ወሳኝነቱ ቁጥራቸው የሚሰርጽ ነው። በኢትዮጵያ ወጣቱ ከህዝብ አብዛኛው ሲሆን ከነዚህም ብዙዎቹ ሴቶች ናቸው። እናት እህት የሌለው ወታደር የለም እንደሚባለው ሴቶች ከተደራጁ የጠላትን መሰረት ለማፍረስ አይነተኛ መሳሪያ ናቸው፣ ችሎታም አላቸው። የሴቶች ጥያቄ የትግሉ አካል ነው ሲባል ጭቆናው ያው መደባዊም ጾታዊም መሆኑን ለማቅረብ ነው። ሴት የወንድ ተገዥና ባሪያ ናት የሚለውን አድሃሪ አቋም በባህልና በሃይማኖት ሸፍኖ ማቅረብ ጊዜ ያለፈበትና አሁን ሊያንሰራራ ቢሞክርም መወገዝ ያለበት ነው። የእነ አይሴትን አቋም ሆነ የአክራሪ ክርስቲያኖች አቋም ትክክል አይደለም። ሁሉም ሰው እኩል ነው የሚለውን ካልተጻረርን፣ ዘረኝነት የተፈጠረ ነው ብለን ካላመንን፣ ሴት የእኩልነት መብት ተፈጥሮን ነፍቋታል የሚለውን መቼም ቢሆን መቼ ልንቀበለው የሚችል አይሆንም። ለዚህም ነው ተራማጁ ኃይል ገና ከጥንቱ የሴቶች መብት ካልተከበረ ድንም ስርየትም ዘበት ነው ሲል የተዋደቀው። በዚህ መንፈስ ነው የኢሃፓ የፖለቲካ መርሃ ግብር በወንዶችና በሴቶች መካከል የእኩልነትን መብት ማስከበር አንድ ግባችን ነው ሲል በ1964 ዓመተ ምህረት ጀምሮ ያሰፈረው በዝርዝር ለማቅረብ የሚያዝያ 6/1998 መርሃ ግብር አንቀጽ 11 ብንመለከት በፖለቲካ በኢኮኖሚ በማህበራዊ ኑሮና በባህል በትምህርት በጤናን አገልግሎት ወዘተ በወንዶችና ሴቶች መካከል እኩልነት እንዲኖር ማድረግ በተመሳሳይ ስራ እኩል ክፍያን ማረጋገጥ የሴቶችን በማህበራዊ መደራጀት መብት ማስከበር ለማህበረሰብ እድገትና ነጻነት የሚስማሙ የጋብቻና የቤተሰብ ግንኙነት ህጎችን ማውጣት በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት የሆኑትን ሁኔታዎች ለማስወገድ መጣር ለሴተኛ አዳሪዎች ትምህርትና ስራን ለመስጠት መጣር በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑትን የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችንና የውሃ ቦዮችን የወፍጮ ተከላዎችንና የማገዶ አቅርቦቶችን ቅድሚያ መስጠት የሴቶች መብት መከበሩን ማረጋገጥ ኢህአፓ ይህን ሲል መሰረታዊውን የሥርዓት ለውጥ አስቀድሞና ሴቶችን በሀገራቸው ፖለቲካና ኑሮ ላይ ሚናቸው ተከብሮ መገኘቱን ቅድሚያ ሰጥቶ ነበር ነው ሴቶች የሚጨቆኑበት ሀገር ነፃ ነኝ ዲሞክራሲያዊ ነኝ ሊል ፈጽሞ አይችልም አይደለም። የአሁኑ ጸረ ወያኔ ትግል ሴቶችን በማነሳሳት በማደራጀትና በትግል በማስተላለፍ ላይ ሊመሰረት ይገባል። የሴቶች ጥያቄ ስንልም ዛሬም እንደ ትናንቱ የጥቂት ከበርቴና ምርጥ ሴቶችን ጥያቄ በሚል ሳይሆን ሚሊዮኖችን ሴቶችን የሚመለከተውን የሚነካውን ለማለት መሆኑ መዘንጋት የለበትም። ትግልን የማሸነፍ ትግሉ ረጅም ጊዜ የሚፈጅ ቢሆንም መጀመር ያለበት ግን ትላንት ካልሆነ ዛሬ ነው። ትግላችን ይፋፋል። Thank you. የወያኔ በትር በኢትዮጵያውያን ሴቶች በአንድ ሀገር ውስጥ የሴቶች መብት ሳይከበር እድገት ሊኖር አይችልም። በወያኔ ስርዓት የሴቶች እኩልነት አልተረጋገጠም። አስፊ ወያኔ እንደፈለገ በሚያደርጋት ኢትዮጵያ የሴቶች ተሳትፎ የተገደበ ነው። ወሳኝ በሆኑ የሐላፊነት ቦታዎች መመደብ የማይታሰብ ነው። ለኛ ሴቶች በወያኔ ስርዓት ሁሉ በሮች ዝግ ናቸው። ታዲያ በሀገራችን ውስጥ ላለው ችግር መፍትሄው የሴቶች ተደራጅቶ መታገልና መጠንከር ነው። ተቆርቋሪ አካል የሌላቸው የሀገራችን ሴቶች ህይወታቸው አሳሳቢ ደረጃ ላይ ይገኛል። ለዚህም በየጊዜው ወደ ተለያዩ አፍሪካና አረብ ሀገራት በተለይም በሱዳን በየመን በተለያዩ አረብ ሀገራት ያሉ ሴቶች እህቶቻችን ተጠሪ እንደሌላቸው በመገመት የየሀገሪቱ ዜጎች እና መንግስታት እንደፈለጉ ሲያሰቃያቸው እያየን ያለነው እውነት ነው። የኢትዮጵያ ሴቶች እንዲበየሀገሩ የሚሰደዱበት ምክንያት የወያኔ ስርዓት ነው። የወያኔ የዘር የፖለቲካ ሴቱንና ወጣቱን አማሮታል። ወያኔ ዲሞክራሲያዊ መብቶችን በመፈፍ ህዝብን ረግጦ እየገዛ በመሆኑ ህዝብ በተለይ ሴቶችና ወጣቶች ሀገሩን እየጣሉ መሰደዱን ተያይዘውታል። ስደት ለኛ ሴቶችና ወጣቶች በምንም አይነት መፍትሄ ሊሆን አይችልም። ከዚህ በሁሉም ዘርፍ ተጠቃሚ የሆነ ያለው ወያኔ ብቻ ነው። ወያኔ በዘመናዊ ባርነት የሚመጣውን የደም ገንዘብ የሱ እድሜ ማራዘሚያና ወገናችንን የሚፈጅበት መሳሪያ መክሻ ጉልበቱ በመሆኑና አገር ተረካቢ ዜጋ አገር አልባ የማድረግ የተጠና ስልት በመሆኑ እስከመጨረሻው እስትንፋሱ አይላቀቀንም። ታዲያ ምን ማድረግ አለብን? መሰደድ ወያኔ ከሚያደርስብን ግፍና በደል መከላከያ አድርገን መውሰድ ፍጹም የተሳሳተ ነው። መደረግ ያለበት ነገር ወያኔን በመደራጀት ለአንዴና ለመጨረሻ ጊዜ ማስወገድ ነው። መደራጀት ሲባል በአመቺ መንገድ ሁሉ መደራጀት የግድ ይሆናል። ይህ ስል በሚስጥር መደራጀት እንዳለ ሆኖ ማለቴ ነው። እኛ ሴቶች በዚህ ላይ ብዙ ይጣበቀብናል። እኛ ሴቶችና ወጣቶች በሚስጥር በመደራጀት ላይ ሰፊና ጥልቅ እውቀት እንድናገኝ ከቀደምት የትግል ተሞክሮ ትምህርት መቅሰም ይጣበቀብናል። አምባገነኑ ወያኔ ነጻነት ወዳድ የሆነውን ህዝባችንን እንዲሁም ሴቶችና ወጣቶችን ጭካኔ በተሞላበት መንገድ እንዲሁም አግባብ በሌለው ሁኔታ ሁለንተናውን ባዶ አድርጎ ይገኛል። እና አበራሽ በርታን ከያሃባ ደብዛቸውን በማጥፋት እና ብርቱካን ንደክሳንና በመሳሰሉት ላይ ኢሰባዊ ድርጊት በመፈጸም እኛ ሴቶችና ወጣቶች ትግል ለምን ለማሰኘት ብዙ ዳክሯል። ሀገራችን ኢትዮጵያ በወያኔ ክራንቻ ውስጥ ከገባች ጊዜ ጀምሮ ወያኔ ወጣቶችንና ሴቶችን በዲፕሎማሲ ሳይሆን በኃይልና በጠመንጃ እየገዛ በረቀቀ መልኩ ስነ ልቦናውን አቅሙን አዳክሞ በሀገሪቱ የሚገኙን ሁሉን አይነት የሀገሪቱን ዜጋ አሸማቆ ሀብት ንብረት እየዘረፈና ለስደት እየዳረገ ሀገራችን ሰው አልባ ተረካቢ ያለላት ባዶ አድርጓታል። በአሁኑ ሰዓት የወጣቱና የሴቱ ትግል ምን ያህል ጠንካራ እንደሆነ ሁሉም ዜጋ የሚያውቀው ነው። ጭቆናና ግፉ የበዛበት ትውልድ ለሀገርና ለነጻነት ይህ ነው የማይባል መስዋዕትነት እየከፈለ ይገኛል። እኛ በየሀፓ ውስጥ ተደራጅተን ያለን ወጣቶችና ሴቶች በሀገር ውስጥም ሆነ በውጭ ሀገር የሚደርሰውን በደልና የሚፈሰውን የወገናቻችንን ደም ከንቱ ሆኖ እንዳይቀር በተባበረ ኢትዮጵያዊ የነጻነት መንፈስ እንነሳ ዘንድ ጥሪያችንን እናስተላልፋለን። ዛሬ ኢትዮጵያውያን ያለንበት ተጨባጭ ሁኔታ ስሜትን የሚጎዳ ነው። ይህ የግፍ ዘመን እንዲያበቃ በጋራ እንነሳ በማለት ወገናዊ ጥሪያችንን እናቀርባለን። እናቸንፋለን።
የሴቶችን መብት ማስከበር የሁሉም ኃላፊነትና ግዴታ ነው። ለማንኛውም የዓለም አቀፍ ሴቶችን ቀን ታሪክ በጥሞና ለተመለከተ ቅናሳብ ይዜጋ ባለፉት 100 ዓመታት በዚህ በኩል የተደረጉት እንቅስቃሴዎች ለማህበራዊና ፖለቲካዊ ፍትህ መገኘት የተደረጉት ትግሎች መሆኑን ይገነዘባል። ይህ የሴቶች ቀን የሚል ስያሜን አግኝቶ በየካቲት 9 ቀን ወይም ማርች 8 በየዓመቱ በመላው ዓለም የሚከበረው በመላ ዓለም ለሚገኙ ሴቶች ሁሉ የተሻለ የሥራና የኑሮ ሁኔታ የመብት መከበር ወዘተ እንዲኖር ዓላማ ያደረገን ትግል ለማስከበር የተወሰነ ቀን ሲሆን የኢትዮጵያ ሴቶችም የጥታ አምሳያቸው የሆኑትን የዓለም ሴቶች አካልናቸውና የአንድነታቸው መገለጫ ነውና አመች መስሎ በታያቸው ሁኔታ በየቦታው የሚያከብሩት መሆኑ ግልጽ ነው። እንዲሁም ይህ ቀን ስርነቀል የሆነ ለውጥ ለማምጣት ሴቶች ያደረጉትን እንቅስቃሴና እንዲሁም ባህልና ጥረታቸውን ለማስተዋወስና በተለይም ደግሞ ለዚሁ ዓላማ ሲሉ የተሰውትን ጀግና ሴቶቻችንና ታሪካቸውን ለመዘከሪያ ነው። ባለፉት 100 ዓመታት ለጾታ እኩልነት፣ ለሴቶች ነጻነት መጎናጸፍና መብት መከበር ለተደረገውና አሁንም እየተደረገ ያለውን ትግል ለማስተዋወስ 100ኛ ዓመቱን ባለፈው ዓመት ተከብሮ እንደነበር ይታወሳል። በእነዚህ 100 ዓመታት በተወሰኑ የዓለም አካባቢዎች በትግል የተገኙ ድሎች ቢኖሩም አሁንም ገና ያልተሟሉ ቀጣይና ያላሰለሰ ትግል የሚጠይቁ የሴቶችንም በጋራ በአንድነት በመቆምና የወንዱንም ከፍተኛ አጋርነት የሚሹ በርካታ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎች እንዳሉ ግልጽ ነው። አንዳንድ አካባቢ ደግሞ ባለንበት በ21ኛው ምዕተ ዓመት በሴቶች ላይ የደረሰ ያለው በደልና ጭቆና የከፋና ሀዘን የተሞላበት ከመሆኑም በላይ ኑሯቸው አሰቃቂና አስከፊ መሆኑ በቃላት የሚገለጽ አይደለም። ዓለም አቀፍ የሴቶች ቀንን ማክበር ለነዚህ ክፍሎች ጥብቅና መቆምን መግለጽና ሁኔታቸውን ለሰላምና ፍትህ ወዳድ ኃይሉ ማሳወቅን የሚያጠቃልል ነው። በተለይም በተለያዩ ሀገራት እንደሚታየው በስንት ትግልና ጥረት የተገኙ ድሎች ሁሌም ጥበቃና እንክብካቤ ካልተደረገላቸው እምነትንና ባህልን ሽፋን ወይም መሰረት በማድረግ የሚቀለበሱ መሆናቸው ደግሞ የሚታይ ነው። ምስራቅ አውሮፓ ለዚህ መልካም ምሳሌ ነው። በሰሜን አፍሪካና በሌሎች አረብ ሀገራት አምባገነን አገዛዝና መሪዎችን ለመጣን በተደረገው ትግል የሴቶች ተሳትፎ የከፈሉትን መስዋዕትነት ከፍተኛ ቢሆንም የትግላቸውን ፍሬ ለመቋደስ የተቸገሩበት ምክንያት የዚህ የቅልበሳ ነጠብራቅ በመሆኑ ነው። የካቲት 9 ቀን ወይም ማርች 8 ዓለም አቀፋዊነትን እየተላበሰ የሚገኘው በዓለም አቀፍ ደረጃ የተቋቋሙ በርካታ ህዝባዊ ድርጅቶች የሚያከብሩት በመሆኑ ብቻ ሳይሆን የተባበሩት መንግስታት ድርጅት ለጉዳዩ በሰጠው ትኩረት በ1977 ዓ.ም ተመረጠ ባደረገው ጠቅላላ ስብሰባው በአመት አንድ ቀን የሴቶች መብትና የሰላም ቀን በተሰኘ መርሃ መፈክር ተከብሮ እንዲውል በመወሰኑም ጭምር ነው። በሀገራችን በኢትዮጵያም ያትውልድ ተብሎ የሚጠራው ተናባይ ዜጋ ትውልድ የኢትዮጵያ ሴቶችን አስከፊ ሁኔታ አንስቶ መወያየት ከጀመረበት ጊዜ አንስቶ ወቅቱ በፈቀደው ደረጃ ሴቶች የራሳቸውን ነጻ ድርጅት እንዲመሰርቱና ለመብታቸውም እንዲታገሉ ቀላል የማይባሉ ጥረቶች ማድረጉ ታሪክ የመዘገበው ነው። የዚህ ትውልድ ነጸብራቅ የሆነው ኢሃፓም ከተመሰረተበት ከዛሬ 44 ዓመት ጀምሮ እንቅስቃሴዎቹን ባካሄደባቸው አካባቢዎች ሁሉ ለሴቶች መጨቆን አስተዋጽኦ እያበረከቱ ያሉ ጎጂ ልማዶችን፣ ወጎችን፣ ባህሎችን፣ አመለካከቶችን፣ አነጋገሮች እንዲወገዱ በማስተማር ያደረጋቸው ስራዎች በዚህ የተካፈለው ህዝብ ራሱ ምስክር ነው። መብታቸውንም በማስከበር ብቻ ሳይሆን በራሳቸው ተደራጅተው እንዲንቀሳቀሱ በማድረግ በተለያዩ የድርጅቱ ተቋማት ውስጥም የአመራር ኃላፊነት ተረክበው ለህብረተሰቡ ነጻነት መጎናጸፍና ዲሞክራሲያዊ መብት መከበር የበኩላቸውን አስተዋጽኦ እንዲያበረክቱ ያደረጋቸው ጥረቶችና ያስገኛቸው ውጤቶች ለሌሎች አርአያ የሚሆኑ ከቶ የሚረሱ የማይችሉ የትግሉ ታሪክ ናቸው። ተራማጅ ነን እያለ ይመጣደቅ የነበረው የደርግ ሆነ ያሁኑ ዘረኛ አምባገነን የወያኔ አገዛዝ ህገ መንግስታችን በሚሉት ሰነዳቸው ላይ ስለ ሴቶች መብትና ነጻነት የሚገልጹ አንቀጾችን ሸንቁረው መጠነ ሰፊ ፕሮፓጋንዳ ቢነዙም በባዳም ጥቂት እርጥባን እየተደገፉ እዚህም እዚያም ከመንቀሳቀሱት ህዝባዊ ድርጅቶች በስተቀር በሙሉ ልብ ኃላፊነትና ግዴታ ተሰምቷቸው በተጨባጭ የሴቶችን መብት ያስከበሩበት ሁኔታ የለም። የወያኔ አገዛዝ ነጋጠባ በየአደባባዩ በየመስሪያ ቤቶች መፈክር በመስቀል ህዝብን ከማስጨገር ከማስጨነቅ በላይ እንዳልሄደ ድርጊቶቹ የሚያንቀላፉት ናቸው። ለጾታ እኩልነት ተቆርቋሪ ነኝ እያለ ለጆሮ የሰለቸ ፕሮፓጋንዳ ቢነዛም በአገዛዙ በኩል ለሴቶች የተሰጠው ትኩረት እጅግ ዝቅተኛ በመሆኑ ሴቶች ከወንዱ ጋር ሲነጻጸር በሁሉም መስክ ያላቸው ተሳትፎ እጅግ ወደኋላ የቀረ ነው። በመሆኑም ዛሬ ብዙዋን ሴቶች ከየመድረጉ ተገልለውና ተጨቁነው መገኘታቸው አንዳንድ ሴቶች በሚኒስትርነት በዳይሬክተርነት ማዕረግ መሾማቸው የጾታ እኩልነትን የሚገልጽ ባለመሆኑ ጾታቸውን ተንተርሶ በገጠርም ሆነ በከተማ ኖሪ በሆኑ ሴቶች የሚደርሰው በደል መባባሱ የሚያረጋግጠው አንድ ነገር ቢኖር ይህንን ተጨባጭ ሁኔታ ነው። የኢትዮጵያ ሴቶች በሁሉም ዜጋ ላይ በአጠቃላይ በሚፈጸመው የጋራ ጥቃት ባሻገር በሴትነታቸው ብቻ የሚደርስባቸው ድርብ ጥቃት ጨርሶውኑ ለማስወገድ ቀርቶ በአግባቡ እንኳን ለመቀነስ አልተቻለም። አሁንም ድረስ የጾታ እኩልነት በተግባር በሚገባ አልተረጋገጠም። በጣም ጥቂት የሆኑ ሴቶች በራሳቸው ጥረት የሥራ ዕድል አግኝተው ለመቀጠር ቢችሉም ለተመሳሳይ ሥራ እኩል የደሞዝ ክፍያ አያገኙም። በትዳር የተጎዳኙ ሁለቱም የሥራ ዕድል አግኝተው የሚሰሩ እንኳን ቢሆን የቤተሰብ ኃላፊነቱ በሴቶች ትከሻ ላይ በመሆኑ ህፃን ልጆቻቸውን ተከባክበው ማሳደግ፣ አቅም ያነሳቸውን በርጅና ምክንያት ጉልበት እያጡ የሚሄዱ ወላጆቻቸውን ጭምር ማሰባሰብና መንከባከብ በዋናነት በሴቶቹ ትከሻ ላይ ወደቀ ነው። አበረታች የተባሉ የመመጻደቂያ የማደናገሪያ የመደለያ መግለጫዎች በወያኔ አገዛዝ አሁንም ድረስ ቢጎረጎሩም የቤተሰብ ኃላፊነታቸው እየከበደ እንጂ እየቀነሰ አይታይም። ሴቶች ከቤት ውስጥ ጀምሮ በትምህርት ቤት፣ በስራ ቦታ፣ በጓሮ እርሻ፣ በህብረተሰብ መካከል የተለያዩ በደሎች እየተጋለጡ ናቸው። በጋብቻ መልክ ቁርኝት ባለበት ወንዶች የገቢ ምንጭ የቤት የበላይና ውሳኔ ሰጭ በመሆን በቀጣይነት ያለ በመሆኑ ሴቶች በዝቅተኛነት እንዲታዩ ከፍተኛ አስተዋጽኦ እያደረገ ይገኛል። በተለያዩ ጥናቶች እንደተረጋገጠው ከ85 ከመቶ በላይ የሚሆኑ ሴቶች ለቤት ውስጥ የኃይል ጥቃት ሰለባዎች የሆኑበት አካላዊ ደህንነታቸው ለተለያዩ አደጋዎችና በሽታዎች የተጋለጡበት በማህበራዊ ህይወት ተሳትፎ ደረጃ በኢኮኖሚ አቅም በውሳኔ ሰጭነት ሴቶች ዝቅ ተደርገው የሚታዩበት ሁኔታ ሰፍኖ ያለበት ነው። የትዳር ህይወትንም በአግባቡ ማጣጣም በጣም ከባድ በሚሆኑበት ሁኔታ ደግሞ አብሮነቱ ትርጉም የሌለው እርካታም የማይገኝበት በመሆኑ የአካል የመንፈስ የስነ አምሮና የስነ ልቦና ጥቃት ሰለባ የሆኑ ሴቶች በተለይ ባለፉት 20 አመታት የወያኔ አገዛዝ ባሰፈነው የሞራል ድቀትና የስነ ምግባር ብልሽነት የተነሳ ቁጥራቸው በሚያስገርምና በሚያስጨንቅ ሁኔታ እየተበራከቱ መሆናቸው በጥናት የተደረሰበት ነው። ድብቅና ግልጽ ሴተኛ አዳርነት በጣም እየተስፋፋ ነው። ይህ በራሱ አስከፊነቱ አልበቃ ብሎ በአገዛዙ አቀናባሪነትና ድጋፍ ሰጭነት በአረብ ሀገር ለዘመናዊ ባርነት እየተዳረጉ ያሉ ሴቶች ወጣቶቻችን ከድብደባ ጀምሮ ለተለያዩ ጥቃቶች እየተጋለጡ መገኘታቸው በተደጋጋሚ እየተገለጸ ነው። ያፓ ይህንን በሴቶች ላይ እየደረሰ ያለውን ድርብ ጭቆናና በደል አጥብቆ ይቃወማል ያውዛለም። ይህ ስር የሰደደ ችግር ከተቀላላው የህብረተሰቡ ሁለንተናዊ ችግሮች ተለይቶ ለብቻው መፍትሄ እንደማያገኝ ያፓ ጽኑነቱ ነው። ስለዚህ መሰረታዊ የሥርዓት ለውጥ ለማድረግ የዲሞክራሲ ለሰብአዊ መብት መከበር የቆሙ ዜጎች ሁሉ ይህንን በሚገባ ተገንዝበው የወያኔን አገዛዝ ከስልጣን ለማባረር ይቻል ዘንድ የጋራ የትግል ጥሪ በትግሉ ሜዳ እንዲመሰረት ደግሞ ያቀርብላቸዋል። የዓለም አቀፍ የሴቶች ቀንን በዛሬው ዕለት እናከብራው ሴቶች ጀግኖቻችንንም ስንዘክራቸው ባለፉት 100 ዓመታት የትግል ሂደት ውስጥ በጽጌረዳነትና በዳቡነት ሲያሜ የተሰጣቸው የትግል መፈክሮች ገና በአግባቡ መፍትሄ አላገኙምና ለስኬታማነታቸው ከሴት እናቶቻችን እህቶቻችን ልጆቻችን ጋር በመሆን በጽናት እንታገል ይላል። ሴቶችም ለመብታቸው እንዲታገሉ ነጻ ድርጅታቸውን እንዲያቋቁሙ የተቋቋሙትንም እንዲያጠናክሩና እንዲተባበሩም ጥምር በሙሉ ልብ እንርዳ እንደግፍ ሲል ያፓ የጠበቀ አደራውን ያስተላልፋል። ያፓ የሴቶችን ጥያቄ የትግላችን እንብርት መሆኑን ያረጋግጠ ዓለም አቀፍ የሴቶችን ቀን ሲከበር የሚያስተላልፈው ልዩ መልእክትም አንድ ብቻ ነው። መደራጀት የተደራጁ መተባበርና መታገል የወቅቱ መርሃ ግብር ነው። የሴቶች መብት ይከበር፣ የሴቶች ትግል ይጠናከር፣ በሴቶች ሁለንተናዊ ተሳትፎና ትግል እውነተኛ ድል ይገኛል።
ናስለምንትሙ ይዳ